በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን አሁን ጀመረ። ሰላም ጤና ይስጥልን እንደምናምሽታችኋል አድማጮች የማክሰኞ ምሽት ፕሮግራማችንን ይዘን ቀርበናል። እለቱ ዛሬ እንደ ኢትዮጵያ አቆጣጠር ታህሳስ 22 እንደ አውሮፓውያን ደግሞ የአዲሱ የ2020 ዓመተ ምህረት ዋዜማ ነው። በተለያዩ የዓለም አካባቢዎች አዲሱን ዓመት ለመቀበል እየተዘጋጃችሁ ላላችሁ አድማጮቻችን ሃፒ ኒው ይር እንኳን አደረሳችሁ መልካም አዲስ ዓመት እንላለን። በድጋሚ መልካም አዲስ ዓመት የተከበራችሁ አድማጮቻችን ለዛሬ ያሉንን የማክሰኞ መሰናዶዎች ከዚህ ቀጥዬ አስተዋውቃለሁ። የኤክሳይዝ ታክስ ማሻሻያ ረቂቅ አዋጅ ለምሽቱ አብይ ርዕስ ይዘነዋል።
የኤክሳይዝ ታክስ ፖሊሲ ማሻሻያ ጥናት አላማዎችም በጥቅሉ ገቢ ማሻሻልና ህብረተሰቡን ጎጂ ከሆኑ ምርቶች መጠበቅ ነው።
የገቢዎች ሚኒስትር ወይዘሮ አዳነች አቤቤን ድምጽ ነው የሰማነው። በዝርዝሩ በአብይ ርዕስ ይቀርባል። በአፋርና በሶማሌ መካከል የነበረውን አለመግባባት የሚዳኝ ሽምግልና መድረክ በአዳማ፣ ለህወሓት የአቋም መግለጫ ከብልጽግና ፓርቲ የተሰጠው ምላሽ፣ ሞጣ ላይ የደረሰውን የመስጂድ ቃጠሎ ያወገዘ ሰልፍ በድሬዳዋ የሚሉትም ዘገባዎች አሉን። የማስተናግዳችሁ ቆንጂት ታዬ ነኝ። የዓለም ዜናዎቹን አዳነች ፍሳዬ ይዛ ቀርባለች። አቀናባሪያችን ብርሃን ኃይሉ ነች። እስከ ፍጻሜው አብራችሁ እንድታመሹ በዚሁ ጋብዛለሁ። አሁን ለዜናው አዳነች።
አቃቤ ሕግ ሰኔ 15 ቀን 2011 ዓ.ም በባህር ዳር
ይቅርታ አድማጮች፣ በቅድሚያ ርዕሰ ዜናዎች። ሱዳን ውስጥ ተቃውሞ ይካሄድ በነበረበት ወቅት ግድያና ሰቆቃ ፈጽመዋል በሚል ክስ 29 የስለላ ሰራተኞች ላይ የሞት ቅጣት በመፈረዱ በሺዎች የሚቆጠሩ ሰዎች ደስታቸውን ገልጸዋል። ተሸኚው የጊኒ ቢሳው ፕሬዝዳንት አዲስ ፕሬዝዳንት ስልጣን በመረከባቸው ዋዜማ ላይ እንባ እየተናነቃቸው ዛሬ ባደረጉት የስንብት ንግግር የወደፊት መሪዎች በሀገሪቱ መረጋጋት እንዲያሰፍኑ ጥሪ ያቀረበው። በምስራቅ አፍሪካ ከዓለም የበዛ የሰርቪካል ካንሰር ወይም የማህፀን ጫፍ ካንሰር እንዳለ ዓለም አቀፍ የጤና ድርጅት ገለጸ። አሁን ዜናዎች በዝርዝር። ፌዴራል ጠቅላይ አቃቤ ሕግ ሕገ መንግስቱንና ሕገ መንግስታዊ ስርዓቱን በኃይል በማፍረስ ክስ የተመሰረተባቸውን የነ አስራ አለቃ መሳፍንት ጥጋቡን የክስ መቃወሚያ ፍርድ ቤቱ በአብዛኛው ሳይቀበለው ቀረ። አንዱን የክስ መቃወሚያ ግን አቃቤ ሕግ አሻሽሎ እንዲያቀርብ አዘዘ። ተከሳሾቹ ለፍርድ ቤት የተለያዩ አቤቱታዎችን አቀረቡ። ፍርድ ቤቱ ትዕዛዝ ሰጥቶ ቀጠሮ ቆርጧል። መለስካቸው አመሃ ዝርዝር አለው።
አቃቤ ሕግ ሰኔ 15 ቀን 2011 ዓ.ም በባህር ዳርና በአዲስ አበባ ከተሞች ከተፈጸሙት ግድያዎች ጋር በተያያዘ ክስ የመሰረተባቸው 13 ሰዎች ያቀረቧቸውን አብዛኛዎቹን መቃወሚያዎች ፍርድ ቤቱ ውድቅ አድርጎባቸዋል። የአንደኛ ተከሳሽ አስር አለቃ መሳፍንት ጥጋቡ ካቀረባቸው መቃወሚያዎች መካከል ግን በቁጥር 1.3 የተመለከተውን ፍርድ ቤቱ ተቀብሎታል። በዚህም መሰረት የተገደሉት ጄኔራሎችን የት ቦታ እንደገደልኩ፣ የት ቦታ ለማምለጥ ስሞክር ተከብቤ እንደተያዝኩ በክሱ ላይ መጠቀስ ሲገባው አልተጠቀሰም። ይህም መሠረታዊ ስህተት ስለሆነ በክሱ ላይ ተዘርዝሮ እንዲጠቀስ እንዲታዘዝልኝ በወንጀለኛ መቅጫ ሥነ ሥርዓት ሕግ ቁጥር 112ና 130 ሕዝባር 1 መሠረት እጠይቃለሁ ሲል ተከሳሽ ያቀረበውን ፍርድ ቤቱ ተቀብሎታል። አቃቤ ሕግ ክሱን እንዲያሻሽልም አዟል። ከዚህ በተረፈ ተከሳሾቹ በማረሚያ ቤት ይፈጸምብናል ያሉትን በደሎች እንዲታረሙና አያያዛቸው ሕግ በሚፈቅደው መሠረት እንዲስተካከልላቸው አቤት ብለዋል። ከአቤቱታዎች መካከል ጥያቄዎቻችን እንዲመለሱ ይደረጋሉ፣ በኤግዚቢት ስም የተያዙ ንብረቶቻችን አልተመለሱም፣ ሌላው ቀርቶ መታወቂያዎቻችን እንኳን ስላልተመለሱልን ውክልና ለመስጠት አልቻለም። የሌሊት ልብስ እንኳን እንዳይገባልን ተከልክለናል። የአማራ ቴሌቪዥን አይከፈትልንም። አማራነታችን ወንጀል ሆኖብናል የሚሉ እና የመሳሰሉ አቤቱታዎችን አቅርበዋል። ፍርድ ቤቱ ገለልተኛ አይደለምና የቀርመው አይነት ድራማ እየተደገመ ነው የሚል የተከሳሾች ተቃውሞም በችሎቱ ታይቷል። በመጨረሻም ፍርድ ቤቱ ማረሚያ ቤቱ ለቀረቡት አቤቱታዎች ምላሽ እንዲሰጥ አቃቤ ሕግም የክስ ማሻሻያውን እንዲያቀርብ ትዕዛዝ ሰጥቶ ለጥር 8/2012 ዓ.ም ቀጠሮ ቆርጧል። በእለቱ በፍርድ ቤቱ ቅጽር ግቢ ከቀድሞ በተለየ ሁኔታ የጸጥታ ኃይሎችም ባለመብቃቱ ቁጥራቸው ጥቂት ነው የማይባል ታዛቢዎች ወደ ችሎት ሳይገቡ ቀርተዋል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ሱዳን ውስጥ ተቃውሞ ይካሄድ በነበረበት ወቅት ግድያና ሰቆቃ ፈጽመዋል በሚል ክስ 29 የስለላ ሰራተኞች ላይ የሞት ቅጣት በመፈረዱ በሺዎች የሚቆጠሩ ሰዎች ደስታቸውን ገልጸዋል። ትላንት የተሰጠውን ፍርድ በመደገፍ ወደ ፍርድ ቤቱ የሚያመራውን መንገድ ዘግተው ደስታን ብለውታል። ሱዳን ውስጥ በግጭት ያበቁ ስፍር ቁጥር የሌላቸው የተቃውሞ ሰልፎች ሲካሄዱ የቆዩ ቢሆንም የደህንነት ኃይሎች ተቃዋሚዎችን በመደገፍ በመግደላቸው በሞት ሲቀጡ በሱዳን ታሪክ ውስጥ ለመጀመሪያ ጊዜ ነው። ሌሎች 13 ተከሳሾች እስራት ተፈርዶባቸዋል። 4 በነጻ ተለቀዋል። ተሸኙ የጊኒ ቢሳው ፕሬዝደንት አዲስ ፕሬዝደንት ስልጣን በመረከባቸው ዋዜማ ላይ እንባ እየተናነቃቸው ዛሬ ባደረጉት የስንብት ንግግር የወደፊቱ መሪዎች በሀገሪቱ መረጋጋት እንዲያሰፍኑ ጥሪ አቅርበዋል። ጆዜ ማሪዮ ቫዝ ስልጣን ላይ የወጡት ከአምስት ዓመታት በፊት ሲሆን በሀገሪቱ የተረጋጋ ሁኔታ የማምጣት ተስፋ ነበራቸው። ይሁንና የግድያዎችና የመፈንቅለ መንግስታት መፈራረቅ ታሪክ ባላት ሀገር አገዛዛቸው ከሀገሪቱ ምክር ቤት ጋር ንትርክ እንዳልተለየው ተገልጿል። ቫዝ በቴሌቪዥን ባደረጉት ንግግር ስልጣንን በሰላም ስለማስረከቡ ሂደት ሲጠቅሱ በዲሞክራሲያችን ታሪክ አዲስ ምዕራፍ እንጽፋለን ብለዋል። የጊኒ ቢሳው የምርጫ ኮሚሽን የሁለተኛውን ዙር የምርጫ ውጤት ነገ ማለዳ ላይ ያስታውቃል ተብሎ ይጠበቃል። በምስራቅ አፍሪቃ ከዓለም የበዛ የሰርቪካል ካንሰር ወይም የማህፀን ጫፍ ካንሰር እንዳለ ዓለም አቀፍ የጤና ድርጅት ገለጸ። ይህን መሰረት በማድረግም ኬንያ ባለፈው ጥቅምት ወር ለሴት ልጆች መከላከያ የሚሆን ሰፊ ክትባት ጀምራለች። ክትባቱ የሚከላከለው ወደ ማህፀን ጫፍ ካንሰር ሊያመራ የሚችለው ሂማን ፓፒሎማ ቫይረስ የተባለውን በሽታን ነው። ክትባት መጀመሩ ልጆቻቸው እነሱ ያላገኙትን እድል ለማግኘት መቻላቸው እንዳስደሰታቸው የቫይረሱ በሽተኛ ሴቶች መናገራቸው ተዘግቧል። ኬንያ ለአስር ዓመታት ዕድሜ ሴት ልጆች ነፃ የሂማን ፓፒሎማ ቫይረስ ክትባት እየሰጠች ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በኢራቅ መዲና ባግዳድ ያለው የዩናይትድ ስቴትስ ኤምባሲ የደህንነት ኃይሎች ዛሬ በተቃዋሚዎች ላይ እንባ አስመጪ ጋዝ ተኩሰዋል። ዩናይትድ ስቴትስ ኢራቅና ሶሪያ ባሉ በኢራን የሚደገፉ ሚሊሻዎች ላይ የአየር ድብደባ ማካሄዷን በማውገዝ ተቃዋሚዎች የኤምባሲውን ግቢ የመጀመሪያ ጠርዝ መጣሳቸው ተዘግቧል። በብዙ ሺህ ከሚቆጠሩት ተቃዋሚዎች መሃል አንዳንዶቹ አነስተኛ እሳቶች ለኩሰዋል፣ ድንጋዮች ወርውረዋል፣ የሚሊሻ ቡድኖችን በመደገፍ ባንዲራዎች አውለብልበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከኢራቅ ጠቅላይ ሚኒስትር አብደል አዱል ማህዲ እና ከፕሬዚደንት ባርሃም ሳሌህ ጋር ስለ ሁኔታው በስልክ ተነጋግረዋል። በአውስትሬሊያ ደቡብ ምስራቅ ክፍል ሰደድ እሳት ምክንያት ዛሬ 3 ሰዎች ሳይሞት እንዳልቀረ የሀገሪቱ ባለስልጣኖች ገልጸዋል። የሰደድ እሳቱ ከፍተኛ ጉዳት በማድረሱ በብዙ ሺህ የሚቆጠሩ ለእረፍት የሄዱ ሰዎች ከሰደዱ እሳት ለማምለጥ ሲሉ ወደ ባህሩ መዋኛ ቦታዎች ለመሸሽ መገደዳቸው ታውቋል። የኒው ሳውዝ ዌልስ የገጠር እሳት ኮሚሽነር ሼን ፊትስሲሞንስ በተናገሩት መሰረት በሰደድ እሳት በተጎዱት አካባቢዎች ዙሪያ ተጨማሪ አቅርቦቶች ቀርበዋል። ነገር ግን አሁንም ቢሆን ተግዳሮቶች መኖራቸው አልቀረም። በኒው ሳውዝ ዌልስ ክፍለ ግዛት ባለው የሰደድ እሳት አደጋ ምክንያት ፖሊሶች ወደ ከተማይቱ ሊሄዱ እንደማይችሉ ኮሚሽነሩ ተናግረዋል። ካለፉት በርካታ ሳምንታት ወዲህ በተከሰተው የሰደድ እሳት ምክንያት ከአራት ሚሊዮን በላይ ሄክታር ቦታዎች ወድመዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ።
አዳነች ለዜናዎቹ አመሰግናለሁ። ወደ መጽሔት ክፍለ ጊዜ ከመሸጋገራችን በፊት ለሁለተኛው አጋማሽ ያሉንን መሰናዶች ባጭር ባጭሩ ላስተዋውቅ። አንድ ሁለቱን ኢትዮጵያውያን ሴቶች ለፖለቲካ አመራርም ሆነ ስለፖለቲካ ያላቸው አመለካከት አሉታዊ ነው አለ አንድ ጥናት።
ፖለቲካ የሚለው አስተሳሰብ በራሱ እኛ ሀገር ከመጥፎ ነገር ጋር አሶሴት ተደርጓልና ከመሪነት ጋር ወይም ተጽዕኖ የሚመጣበት ቦታ ሳይሆን ሰዎች መጥፎ ነገርን ኢንተርቴን የሚያደርጉበት ቦታ እንደሆነ ነው በአብዛኞቹ ሴቶች ላይ ያለው አስተሳሰብ።
ወይዘሪት ኤደን ሳህሌ ይባላሉ። ጥናቱን ያቀረበው የቻታም ሃውስ የጥናት አቅራቢ ናቸው። በሁለተኛው አጋማሽ ይቀርባል። ሌላውን ላስተዋውቅ።
ይሄ ባከና ሀይ እርስ በርሱ ተከፋፍሎ ከሚሻፈው በአንድ ላይ ተሰባስቦ አገሩን እንዲያለማ ወገኑን እንዲጠቅም ለእኛም ኃይል እንዲሆን እንጠይቃቸዋለን።
የአማራ ክልል ምክትል ርዕሰ መስተዳድር አቶ ዮሐንስ ቧያለውን ድምጽ ነው የሰማነው። ከሰሞኑ የአማራ ልማት ማህበር በዋሽንግተን ዲሲና አካባቢዋ ከሚኖሩ የክልሉ ተወላጆች ጋር ባደረገው የመተዋወቂያ መድረክ ላይ ከተናገሩት የተወሰደ ነው። ይህንንም በሁለተኛው አጋማሽ እናቀርበዋለን። አሁን በቀጥታ ወደ መጽሔት ክፍለ ጊዜ እናመራለን። በቅድሚያ አብይ ርዕስ። በገቢዎች ሚኒስቴርና በገንዘብ ሚኒስቴር ትብብር የኤክሳይዝ ታክስ ማሻሻያ አዋጅ ላይ ተጨማሪ ሀሳቦችን ለማሰባሰብና ግልጽነት ለመፍጠር የሚያስችል ውይይት በአዲስ አበባ ተካሂዷል። የኤክሳይዝ ታክስ ማሻሻያ ረቂቅ አዋጅ ማህበራዊና ኢኮኖሚያዊ ግቦችን በማሳካት ፍትሃዊ ተጠቃሚነትን ያረጋግጣል ተብሏል። ዝርዝሩን ፀሐይ ዳምጠው ከአዲስ አበባ።
ዛሬ የኤክሳይዝ ታክስ ማሻሻያ አዋጅ ላይ የተደረገው ውይይት በንግግር የከፈቱት የገቢዎች ሚኒስትር ወይዘሮ አዳነች አቤቤ ውይይቱ ግልጽነት የሚያስፈልጋቸው ጉዳዮችን ለማብራራትና ተጨማሪ ግብአቶችን ለማካተት የተዘጋጀ መሆኑን ተናግረዋል። ሚኒስትሯ የገቢ አሰባሰቡን ለማሻሻልና ለማዘመን መንግስት መጠነ ሰፊ ማሻሻያዎችን ሲያደርግ ቆይቷል ብለዋል።
የገቢ አሰባሰቡ እየተሻሻለ መምጣቱ የንግድ ማህበረሰብ የህግ ተገዥነት ባህሪ እየተለወጠ መምጣቱ ለንግድ ስራ አመቺነት በተደረጉ ማሻሻያዎች የጊዜና የወጪ መቆጠብ የሚታዩ ተስፋ ሰጪ ለውጦችን ማየታችን ሊጠቀሱ ይችላሉ። የኤክሳይዝ ታክስ ፖሊሲ ማሻሻያውም መንግስት ከበርካታ ባለድርሻ አካላት ጋራ መጠነ ሰፊ የሆነ የማሻሻያ ሀሳቦችና ጥናት በማድረግ ጠቃሚ ውይይቶች ሲካሄዱበት ቆይተዋል። የኤክሳይዝ ታክስ ፖሊሲ ማሻሻያ ጥናት አላማዎችም በጥቅሉ ገቢን ማሻሻልና ህብረተሰቡን ጎጂ ከሆኑ ምርቶች መጠበቅ ነው።
አዲሱ የኤክሳይዝ ታክስ ማሻሻያ ረቂቅ አዋጅ ገቢን በማሻሻል የታለመለትን የኢኮኖሚና ማህበራዊ ለውጦችን በማምጣት ህብረተሰቡን እኩል ተጠቃሚ ያደርጋል ያሉት ወይዘሮ አዳነች የታክስ መሰረትን በማስፋትና ተደራራቢ ታክስን በማስቀረት የውጭ ንግድ ተወዳዳሪነትን በማሳደግ ከፍተኛ አስተዋጽኦ እንዳለው ተናግሯል። በመሰረታዊ ፍጆታ ላይ የተጣለው ኤክሳይዝ ታክስ በመቀነስ የኤክሳይዝ ታክስ ማሻሻያው ህብረተሰቡን ተጠቃሚ ያደርጋል ያሉት ወይዘሮ አዳነች ሰሞኑን በመሰረታዊ ፍጆታ ላይ የተጣለው ኤክሳይዝ ታክስ ለኑሮ ውድነት ህብረተሰቡን ያጋለጣል ተብሎ ሲናፈስ የከረመው ወሬ ሐሰት ነው ሲሉም ተናግሯል። በፓናል ውይይቱ ላይ የንግዱ ማህበረሰብ ተወካዮች፣ መገናኛ ብዙሃንና ባለድርሻ አካላት ተሳትፏል። ከተሳታፊዎችም ከተነሱ ሐሳቦች መካከል
አብዛኛው ህብረተሰባችን ደሃ ነው። እኔ 50 ዓመት አካባቢ በታክስ ፖሊሲ ታክስና አስተዳደር በጠኛ እውቀታል ብዬ ማምሰው ነው እና በገንዘብ ሚኒስትርም ሆነ በአስተዳደሩ ላይ ጥልቅ የሆነ ጥናቶች እየተደረጉ ናቸው ወይ የሚለው ጥያቄ ያሳስበኛል።
ከተሳታፊዎች ለተነሳው ሐሳብና በህብረተሰቡ ውስጥ ብዥታ ፈጥሯል ላሉት መልስ የሰጡት ደግሞ ዶክተር ኢዮብ ተካልኝ ናቸው። የገንዘብ ሚኒስቴር ዴታ
በጣም በጥንቃቄ አጠቃላይ ኢኮኖሚክ ኢምፓክት በመፈተሽ የሰራ ፖሊሲ ነው። እንደምና ለመንግስት ስራ ኃላፊ በጣም መኩራበት እያንዳንዱ ስቴክሆልደር ደጋግመን አግኝተን አንዳንድ ነገር ፖሊሲን አበስክ እስከ መቅረስ ድረስ ነው ይሄ ነው። ይሄ አስኪዳ ነው። ይሄ አይትሬሽን ቲንክ ለዚህ ፖሊሲ ሜኪንግ ፕሮሰስ አዲስ ነው። የእኛን የስራ ባልደረቦቹን የሚነግሩ ይሄ አዲስ ባህል ነው። መንግስት ያመጣው አዲስ አሰራር ነው የሚል ነው። በዚህ ረገድ ሊረዳው ይገባል። በጣም ተረጋጋ። አጠቃላይ የኢኮኖሚ አቅቱ ምንድን ነው የሚለው በደንብ ተፈትሸው ምሳሌዎች ናቸው። ለምሳሌ ግብርና ላይ እናተኩር ስንል ምንድን ነው ማድረግ ያለበት የሚለውን አይተን ፋን ኤክሳይዝ ታክስ ፖሊሲ ከማለቁ በፊት አስቸኳይ ከመሆኑ አንጻር ግብርና የግብርና ግብዓቶችን የግብርና መሳሪያዎችን በቶሎ ነጻ ያለው ስራ ጊዜ ውስጥ ተይሰራበት ጉዳይ ነው።
የገቢዎች ሚኒስቴር መረጃ እንደሚያመለክተው በፍጆታ ምርቶች ላይ የተጣለው ኤክሳይዝ ታክስ ከበፊቱ የቀነሰ መሆኑን ነው። ለአብነትም ስኳር ላይ ሲጣል የነበረው 38% የነበረው በአሁኑ 20% ይሆናል ተብሏል። በተመሳሳይ በቅንጦት እቃዎችና ምርቶች ላይ ደግሞ ከበፊቱ ከፍ ያለ ታክስ ለመጣል ረቂቅ አዋጁ መዘጋጀቱ ተነግሯል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን እናመሰግናለን ለአብይ ርዕሱ። በአፋርና ሶማሌ መካከል የነበረውን አለመግባባት የሚዳኝ አንድ የሽምግልና መድረክ ዛሬ አዳማ ላይ ተጀምሯል። መድረኩን የሰላም ሚኒስቴር ከኢትዮጵያ የሀገር ሽማግሌዎች መማክርት ጋር ያዘጋጀው ሲሆን በሽምግልናው ላይ የሁሉም ክልሎች ሽማግሌዎች ተወክለውበታል። ሙክታር ጀማል ዝርዝሩን ይዟል።
በአፋርና የሶማሌ ኢሳ ጉሳ መካከል ለአመታት የዘለቀው ግጭት በሽምግልና ተቋይቶ መፍትሄ ያገኝ ዘንድ ነው የኢትዮጵያ የሀገር ሽማግሌዎች መማክርት ጉባኤ ከሰላም ሚኒስቴር ጋር በመሆን ይህንን መድረክ ያዘጋጀው። በመድረኩ ላይ የዘጠኙም ክልል ሽማግሌዎች ተወክለው ሽምግልናውን እያከናወኑ ያለ ሲሆን የሶማሌ ክልል ገራዶችና የአፋር ክልል ሱልጣኖችም ጉዳያቸው እንዲዳኝላቸው በቦታው ተገኝተዋል። ይህንን Justice for All PF ኢትዮጵያ አዳማ ላይ ያዘጋጀው መድረክ ለችቢ የቀድሞ አባገዳ በየነ ሰንበቶ ግጭቱ በወንድማማቾች መካከል የተፈጠረ መቋጫም ሊያገኝ የሚችል ነው ብለዋል።
እግዚአብሔር የፈጠረው ሰዎች ሁላችን እግዚአብሔርን አመስግነን ይሄን ሰላም ፍቅር እንድናደርግ ለልጆቻችን ጥሩ ሀገር እንድናደርግ ልጆቻችን የሚማሩ በደንብ እንዲማሩ ሰራተኛው ሰርቶ እንዲገባ ገበሬው አርሶ በሰላም እንዲገባ ነጋዴው በሰላም ነግዶ እንዲገባ አርብቶ አደሩ በጥሩ ሁኔታ ከብቶቹን ወደ ውጭ አውጥተው በሰላም ወደ ቀየው እንዲያስገባ ሁላችንም
በመድረኩ ላይ ክብር እንግዳ ሆነው ተገኝተው መድረኩን የከፈቱት የሰላም ሚኒስትር ዴኤታ ወይዘሮ አልማዝ መኮንን ሰላምን አውርዶ ችግሮችን ለመፍታት ሽማግሌዎቹ እንደሚጥሩ ሁላ ችግሮችን ለመፍጠርም የሚጥሩ አሉ ብለዋል። የሁለቱም ማህበረሰብ አባላት ይህንን በመገንዘብ ሰላምን ራሱ እንዲጠብቅም ነው ወይዘሮ አልማዝ ጥሪ ያቀረቡት።
ምንም ተአምር ከመሆን ሳይለው ጉዳይ ሰላም ነው ነገር ያ ነገር ካልሆነ ለምን የማንለው ሰላማችንን አፈተን በኋላ በሰላም ውስጥ ምን ብዙ ነገር ይችላል። ለምን ይችላል? የመጀመሪያው ጉዳይ በመካከላችን ሰላም ይመስል የመጀመሪያው ጉዳይ ገመይ ነው። ስለዚህ ያንን ችግር ብለን የምናነሳበት መንገድ በጣም ሰላማዊ በሆነ መንገድ ተወያይተን ሌሎች ነገሮች የሚቀጥሉ መድረኮች ላይ ተወያይተን መፍትሄ የምንሰጥባቸው ከመንግስት ጋር ሆነ መፍትሄ የምንሰጥባቸው ሆኖ መገንዘብና መረዳት
አዳማ በተጀመረው የሽምግልና ስነ ስርዓት ላይ የአፋር ክልልን ወክለው የተገኙት ሱልጣን አሊ አንፍሬ ተከታዩን ብለዋል።
አፋርና ሶማሌ ወይም አፋርና ኢሳ በሁሉ በኩል ወንድማማቾች ናቸው። ሁላችን በብዛት የምንገኘው በኢትዮጵያ ውስጥ ነው። ከዛ ቀጥሎ ሃይማኖታችን እንደምለው ይሄ እንግዲህ የሃይማኖታችን ቀላቶች ስለሆኑ እምነታችን ማክበር የሆናችን ሳንታ ይመስለኛል። ደግሞ አሁን በምንኖርበት በሃያኛው ክፍለ ዘመን ዓለም በጣም በትምህርቱ በብዙ ነገር ተራቅቷል እና በቦታ ተለያይተው መገናኘት ጊዜ አይመስልበት ስለሆነ እኛም በዚህ ከፍማት ያለብን ይመስለኛል።
የሁለቱ ማህበረሰብ ግጭት የሚዲያ ሽፋን ባለማግኘቱ የማዕከላዊ መንግስት ትኩረት በመነፈጉ ለረጅም ጊዜ መፍትሄ አጥቶ ቆይቷል ብለዋል የሶማሌው ሽማግሌ ጋራዶ ጉልሚዬ ጋራዶ መሐመድ። ይህ በሁለት ወንድማማቾች መካከል የተፈጠረው ግጭት መፍትሄ ሊያገኝ እንደሚገባ ለዚህም ኃላፊነቱን ወስደው እንደሚሰሩም ነው የተናገሩት።
አንዲት ገራሊ ባልዚ ሱፋን ባል ጓዝ ባልዚ የሄደበት ተሰውሮ እኔ ይበይኛል። እዚ ትልቁ አላህ ፊት የምንፈመው ዛሬ ውስጥ ይህን ዛራሽ ስኪንዲስ ካሁን በኋላ ደግሞ እንዳይፈስ የበኩላችን ጥረት እንደምናደርግ እዚህም በሀገር በኢትዮጵያ ሀገር ሽማግሌዎች ቃል እንገባለን። ምንም ስትፈት እንነጋገራለን በሰፊ። ነገር ግን ወንድሞቻችን ናቸው ደማቸው ለእኛ ሐራም አላህ በቁርአን ተናግሯል። እኛ ግን ለነሱ ደግሞ ሐራም። ስለዚህ ነውበት ሱልጣን አፈር ነውበት ሙስተፋ ነገራት ባለንበት ጊዜ የምትሰጡ እኛን ትልቅ ፈተና ስለሆነ በአቅሙልን አመሰግናለን።
ይህን ችግር ለመፍታት ሽማግሌዎቹ በእያንዳንዱ ጉዳዮች ላይ ሰፊ ውይይት የሚያደርጉ ሲሆን የተለያዩ የቡድን ውይይት ተደርገው በሁለቱ ክልሎች መካከል የሰላም ተግዳሮትና መፍትሄዎች ምን እንደሆኑ መከከር እንደሚደረግ በነገው ዕለትም የጋራ የአቋም መግለጫ እንደሚነበብም ተገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
ሙክታር ለዘገባው እናመሰግናለን። ድምጹ ራቅ በማለቱ ይቅርታ እንጠይቃለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የተከበራችሁ አድማጮች፣ ወደ ብልጽግና ፓርቲ ላለመግባት የህወሓት ስራ አስፈጻሚና ማዕከላዊ ኮሚቴ ያሳለፈውን ውሳኔ እንደሚደግፉና አዲሱ ውሁድ ፓርቲ ጥቅስ ጸረ ጥቅማችን በመሆኑ እንታገለዋለን በማለት በመቀሌ በተካሄደው ህዝባዊ ጉባኤ የተሳተፉ ባወጡት የአቋም መግለጫ ማስታወቃቸውን ተከትሎ ከብልጽግና ፓርቲ ያገኘነውን ምላሽ አስከትለን ነበር። ይሁን እንጂ ያ ዘገባ እንዳልተሰማ አድማጮቻችን ገልጻችሁልናልና ሙሉውን ቀጥሎ እናቀርባለን። ከመግቢያው ጀምረዋለሁ። የብልጽግና ፓርቲ በመቀሌው ህዝባዊ ኮንፈረንስ ላይ የተሰነዘሩ ውንጀላዎችና ትችቶች መሰረተ ቢስ ናቸው ብሏል። ስም ለማጠልሸት የሚነገሩ ናቸው ሲሉ የፓርቲው የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ ትናንት ማምሻውን ለአሜሪካ ድምጽ ተናግረዋል። እስክንድር ፍሬው ነው አቶ አወሉን ያነጋገራቸው።
በጣም አመሰግናለሁ ስለ ጊዜዎት። አቶ አወሉ አብዲ የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ በሚኒስትር ማዕረግ፣ እንግዲህ በህወሓት አዘጋጅነት በሳምንቱ የመጨረሻ ቀናት በመቀሌ ከተማ የተካሄደው ህዝባዊ ውይይት ተሳታፊዎች የአቋም መግለጫ አውጥተዋል። አንድ ሁለት ነጥቦችን ብቻ ለአንሳና አጠር ያለ ምላሽ ይስጡኝ አቶ አወሉ። ለዛሬ የህጋዊነት ጥያቄ ያነሳሉ በዚህ የአቋም መግለጫ። የብልጽግና ፓርቲን መመስረትና በገዢ ፓርቲነት መቀጠል በተመለከተ ማለት ነው። በህዝብ ድምጽ የተመረጠውን ኃላፊነት የተሰጠው ፓርቲ በማፍረስ አዲስ ህገወጥ ፓርቲ ተመስርቷል ይላል የአቋም መግለጫው። ምላሽ ስትን በዚህ ላይ
በመጀመሪያ ሰሞኑን መቀሌና አካባቢ የተካሄደው ህዝባዊ ኮንፈረንስ የራሱን አቋም መያዝ ይችላል። ነገር ግን አቋሙ በራሱ ህጋዊ ነው ወይ አይደለም የሚለው ነገር አጠያያቂ ነው። እሱ ለነሱ እንተውና ወደዚህ ብንመለስ፣ አሁን የተዋቀረው ውድ ፓርቲ ነው የተዋሃደው። ህጋዊ ሰውነት ያላቸው ፓርቲዎች ህጋዊ ሰውነታቸውን አክስሞ በምርጫ ቦርድ የፓርቲዎች መዋሃድ ህግ መሰረት ራሳቸውን አክስሞ ወደዚህ የመጡበት የአሰራር ስርዓት አለ። ያንን የአሰራር ስርዓቱን ተከትሎ የተካሄደ ውህደት ነው። አንደኛ አዲስ ፓርቲ አይደለም። ውድ ህጋዊ ፓርቲዎች በየብሔራዊ ድርጅታቸው ያላቸውን ህጋዊ ሰውነት አክስሞ ከግንባርነት ወደ አዲስ ውህድ ፓርቲ ለመቀላቀል ያደረጉት ህጋዊ አካሄድ ስርዓት ነው። አካሄዱ አንደኛ መነሻው ሲንከባለል የነበረው ከ15-17 ዓመት በላይ የቆየ የፓርቲ አባላትና ደጋፊዎች ሲጠይቁት የነበረው ጥያቄ ነው። ሁለተኛ 11ኛ የኢህአዴግ ድርጅታዊ ጉባኤ አዋሳ ላይ ያስቀመጠው ጥናቱ ቶሎ ተካሂዶ ውህደቱ እንዲፋጠንና እንዲፈጠን የሚል ለኢህአዴግ ምክር ቤት የተሰጠው ስልጣን ነው። ሶስተኛ ህጋዊ ሰውነት ያላቸው ፓርቲዎች በየግል ያላቸውን ህጋዊነትን አክስሞ ወደዚህ ለመምጣት ያለው ህጋዊ መሰረት እንደ ማንሻ ሊሆን ይችላል። እነዚህ መሰረት ተደርጎ ነው ኢህአዴግ ስራ አስፈጻሚ ኮሚቴን፣ ኢህአዴግ ምክር ቤትን፣ ከዚያም ደግሞ በዚህ ደረጃ የሚገኙ የብሔራዊ ድርጅቶች ጉባኤም በትክክል ተቀምጠው በህጉ መሰረት ስራ አስፈጻሚ ኮሚቴን አስቸኳይ ጉባኤ እንዲጠራና ጉባኤ ደግሞ ተገናኝተው ይህን ነገር እንዲወስን አቅጣጫ ተቀምጠው በዛው ልክ ያለቀ ጉዳይ ነው። ስለ ህጋዊነቱን ምርጫ ቦርድ አንድ በአንድ ዝርዝር መስፈርቶችን አይተው ህጋዊ ነው ብለው ህጋዊነቱን ሰጥቶናል። ህጋዊነቱን የሰጠው ከአዲስ ሳይሆን የነበረውን ወደዚህ ያስተላለፍ ፓርቲው እንዴት አድርጎ በተለይ አሁን ማህበራችን ያለውን የፖለቲካ የኢኮኖሚና ማህበራዊ የህዝብ ጥያቄዎችን መመለስ የሚያስችለው እንደሚችል አደረጃጀት እንደውም ነው። ስለዚህ እኔ ህጋዊ ፓርቲ ነው፣ በህጋዊ መሰረት የተቋቋመ ህጋዊ አካል የሰጠውን ፓርቲ ማንም ብድግ ብሎ የትንጋ ህግ ብሎ ይህ ህጋዊ ነው አይደለም ማለት የሚያስችለው ሞራልም ህጋዊ መሰረትም እንደሌላቸው ነው። እኔ በዚህ አጋጣሚ የማነሳው
ሌላው አቶ አወሉ በዚህ አቋም መግለጫ የተነሳው ነጥብ ብልጽግና ህገ መንግስታዊ ፌዴራላዊ ስርዓቱን ለማፍረስ ይሰራል የሚል ነው። በመልካም ምድር ላይ የተመሰረተ አሃዳዊ ያገዛዝ ስርዓት ለመመለስ የመጣነው ከማለት ይላሉ። ብሔራዊ ፌዴራላዊ ስርዓት ተጥሶ አገር በአምባገነን ኃይል እየተመራች ነው ይላልና በዚህ ላይ ያለውት ምላሽ ምንድን ነው?
ብልጽግና ፓርቲ መርሆችና እሴቶች አሉ። እሴቶቹ አንዱ ህብረ ብሔራዊነት ነው። ህብረ ብሔራዊ ዲሞክራሲያዊ ፌዴራላዊ መንግስት። ከዚህ በፊት እነሱ ሲሾፍሩት በነበረበት ጊዜ የነበረውን የውሸት ዲሞክራሲ፣ የውሸት ህብረ ብሔራዊነት፣ የብሔር ብሔረሰቦችን ጥያቄ በአግባቡ ያልመለሰ ከዚህም በመነሳት ደግሞ ህዝቡ ከዳር እስከ ዳር ተገንፍሎ መንገድ የዘጋበት ብዙ የሰው ህይወትም የጠፋበት ሁኔታ የነበረበት ጊዜ ነበር። ያንን የውሸት ዲሞክራሲ የውሸት ህብረ ብሔራዊ ፌዴራሊዝምን ወደ እውነት እናሻግራለን ነው፣ በእውነትና በእውቀት ይችን አገር እናሻግራለን ነው ብልጽግና ፓርቲ እያለ ያለው። ስለዚህ አንደኛው ህብረ ብሔራዊነት ነው። ህብረ ብሔራዊነት ማለት በእሴቶቹ ተጽፎ ቁጭ ብሏል፣ በፕሮግራሞቻችን ተጽፎ ተቀምጧል። ስለዚህ ማንም የሆነ ኮርነር ላይ ቁጭ ብሎ በሚያቀርበው ሀሳብ ሳይሆን ይሄ ከሌ እንደዚህ ነው፣ ይሄ ከሌ እንደዚህ ነው የተለየ አገሬን ሊያሻግር ምክል የተለየ ወቅቱ የሚፈልጉ ሀሳብ የሌላቸው ሰዎች ቁጭ ብሎ የሚያደርጉት ስም ለማጠልሸት እና ባሎሌ የፖለቲካ ፕሮፓጋንዳ የሆነ ነገር ለመሸመት የሚደረግ ጥረት ነው እንጂ ትክክል የተጻፈው በትክክል እየተተገበረ ያለው እውነተኛ ህብረ ብሔራዊ ፌዴራላዊ ዲሞክራሲያዊ መንግስት ለማቋቋም ነው፣ የህዝቦችን የማንነት ጥያቄ በአግባቡ ለመመለስ። ከዚህ በፊት እንደምናውቀው በርካታ ነገሮች ነበሩ። እዚህ ሀገር ላይ ለብሔር ቆም ያለው የብሔር ጉዳይ ምላሽ ሰጥቻለሁ ስለም ነበር። ነገር ግን አሁን ኢትዮጵያ ውስጥ የምታየው የማንነት ጉዳይ፣ የክልሎች ጉዳይ በጣም ጫፍ የረገጠበት በፊትም ኢህአዴግን ሲያስተዳድር በነበረበት ጊዜ ግጭቶች፣ መፈናቀሎች፣ ሌሎች በርካታ ችግሮች የነበሩበት ሁኔታ ይሄንን በትክክል እንመልሳለን፣ እውነተኛ ፌዴራሊዝም እዚህ ሀገር ላይ መሬት እንዲደርስ እናደርጋለን ነው ጥያቄ። ሁለተኛ ብዝሃ ቋንቋ ነው። ለምሳሌ ህብረ ብሔራዊ ፌዴራሊዝም ማለት አሁን እነሱ እንደምሉት ይሄ ጨፍላቅነት ምናምን ብለው አይነት ነገር ሳይሆን ሁሉንም ባካተተ መልኩ ሁሉም ባህሉን፣ ቋንቋውን፣ ወጉን፣ ማንነቱን፣ እምነቱን ይጦ በዛው ልክ በሀገር ግንባታው የራሱን ድርሻ ሊያበረክት የሚችልበት ሁኔታ እንጂ ሌላውን ሌላ ውሳኔን ተቀብሎ የውሳኔ ፈጻሚ የሚሆንበት ስርዓት ልባን። ይሄ የህዝብ ጥያቄ ነው። የህዝቦች የብሔር ብሔረሰቦች ጥያቄ ነው። ይህን ጥያቄ በአግባቡ እንመልስ ነው። ሁለተኛ በመልካ ምድር ላይ የተመሰረተ እንደዚህ አይነት ጽሁፍም የለንም፣ እንደዚህ አይነት ፕሮግራምም የለንም። ፓርቲው ትክክለኛ እውነተኛ የህዝቦችን ታዊ ዲሞክራሲያዊ መንግስት እንመሰርታለን፣ ይህንን ከመሬት እናደርሳለን ነው። ስለዚህ አሁን ሀገሪቷን እየመራ ያለው አምባገነኖች የሚባለው ነገር እሱ ቀልድ ነው። ይሄ በህዝብ የተመረጠ በህዝብ ድጋፍ ያለው ለውጡንም እየመራ በህዝብ ይሁንታ ወደዚህ የደረሰ መንግስት ነው። ሁለተኛ መሰረቱም ከህጋዊ በሆነ አሰራር ከህጋዊ የፖለቲካ ድርጅት ወደ ህጋዊ ፖለቲካ ድርጅት እየተሸጋገረ ድርጅት ነው እንጂ ምናልባት በሌላ ቋንቋ ለመናገር ስለሚከብደኝ ነው እንጂ እነዚያ የሚያስብሎ የሚያደርገው ነገር የለም። ይሄ ውሸት ነው።
አቶ ወሉ ሰሞኑን ባደረግነው ቃለ ምልልስ ህወሓት አሁንም ብልጽግና ፓርቲን ለመቀላቀል እንደሚወስን እምነታችሁን ተስፋችሁን ገልጸው ነበር። አሁንስ ከእንደዚህ አይነት አቋም መግለጫዎች በኋላ
ይሄ ኮንፈረንስ እየተካሄደ ያለው ኮንፈረንስ ከህዝብ እነሱ እንደሚሉት ህዝቡን የራሳቸው የሚፈልጉት ስብስብ ይሁን ማን እንደሆነ በትክክል አናውቀውም። እርግጠኛ ነኝ የትግራይ ህዝብ እንደዚህ አይነት ውሳኔና ሀሳብ ይሰጣል የሚል ግምትም የለንም። አጠቃላይ ስለ ውህደቱ ላይ በቀረበው ማኒፌስቶ ላይ ህዝቡን አወያይቶ ህዝቡ የራሱንም ሀሳብ እንዲያክልበት የሚደረግ ስብሰባ ነው ይሄ ስብሰባ። ስለዚህ ይሄ ኮንፈረንስ በራሱ ሀሳብ በተለያዩ ህብረተሰብ ክፍሎች ሀሳብ የሚወስዱበት ነው እንጂ የመጨረሻ ውሳኔ የሚሰጡበት የመጨረሻ የድርጅት አቋም ነው ብለን አሁንም የምንወስድበት ደረጃ ላይ አልደረስንም። የድርጅቱ አቋም የመጨረሻው የማዕከላዊ ኮሚቴ እና የድርጅቱ ጉባኤ እና ከዛ በኋላ ደግሞ ድርጅቱ ኦፊሻል በሆነ መልኩ ይሄ የድርጅት አቋም ነው ብሎ የመጨረሻ አቋሙን ሲገልጽልን ያ ነው አቋማቸው የምንለው። ስለዚህ በእኛ ግምት አሁንም የመጨረሻ ህጋዊ ውሳኔ ድርጅቱ ጉባኤ ተካሂዶ የሚወሰን ስለሆነ እዛ ጋር ያለን ተስፋ እስካሁንም ያልተሟጠጠ መሆኑን ለማንሳት ፈልጋለሁ።
ቀደም ሲል ባደረግነው ቃለ ምልልስ አንስቼ የነበረውን ጥያቄ ላንሳ በዚያ በቃለው። አቶ አወሉ ህወሓት ብልጽግና ፓርቲን ባለመቀላቀል አቋሙ ይቀጥል አሁን በሚኒስትርነትና በሌሎችም መንግስታዊ ኃላፊነቶች እያገለገሉ ያሉ የህወሓት አባላት በያዙት ኃላፊነት ይቀጥላሉ በያዙት ቦታ?
እሱም ባለፈው መልስ ሰጥቻለሁ። ምንም ከዚያ ወደዚህ ሌላ አቅጣጫ የተቀመጠኝ ነገር የለም። ወቅቱ ሲደርስ እሱን ሙሉ ዝርዝር ምን ሊሆን እንደሚችል በዚያ የመንግስት የስልጣን ዜሮ ዜሮ እነሱ ወደዚህ ላለመቀላቀል ወሰኑት እንጂ ህጋዊነታቸው ብሔራዊ ክልሉን ወክሎ ክልሉን ማስተዳደር መብታቸው በምንም መልኩ አይነሳም። እሱ አይነካም። ተመርጦ ይዛዛሉ። እዚህ እንትን እስካላሉ ድረስ ደግሞ በፓርቲ ፕሮግራም ላይ ላይሳተፉ ይችላሉ። ነገር ግን ሌሎች የመንግስታዊ ጉዳዮች፣ የድርጅት ጉዳዮች ምን ይሆናሉ? እሱ በወቅቱ መጨረሻ ላይ ሲሆን የሚችለው ነገር እንደ ድርጅት እንደ ብልጽግና ፓርቲ ቁጭ ተብሎ ውሳኔ ከተሰጠበት በኋላ ሙሉ መረጃውን መልሰው የሚሰጣቸው ይሆናል።
አቶ አወሉ አብዲ የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ በሚኒስትር ማዕረግ በጣም አመሰግናለሁ ስለጊዜው በአሜሪካ ድምጽ ሬዲዮ አድማጮች ነው።
በጣም አመሰግናለሁ።
እስክንድር ፍሬውን ለዘገባው እናመሰግናለን። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የድሬዳዋ ከተማ ሙስሊም ማህበረሰብ በአማራ ክልል ሞጣ ከተማ ላይ የተፈጸመውን የመስጂድ ቃጠሎ በማውገዝ ሰላማዊ ሰልፍ ወጥተዋል። በከተማዋ ባለፈው አርብ ተጠርቶ የነበረው ሰልፍ የቁልቢ ገብርኤል ዓመታዊ ንግስ ከተከበረ በኋላ እንዲካሄድ በመወሰኑ ነው ትናንት ሰልፉ የተካሄደው። ሰልፉ ያለምንም ችግር በሰላም መጠናቀቁም ተገልጿል። ዝርዝሩን አዲስ ቸኮል ከድሬዳዋ።
በሾች የሚቆጠረው የድሬዳዋ ህዝብ ሙስሊም ልዩ ልዩ መፈክሮችን በማሰማት ነበር ወደ ኢድ ሰላት ሜዳ የተሰባሰበው። በስፍራው የተገኙ የሃይማኖት አባቶችና የፖለቲካ አመራሮች ለተቃውሞ ሰልፈኞች ንግግር አድርገዋል። የድሬዳዋ አስተዳደር ከንቲባ አህመድ መሐመድ ቡህ በሞጣ ከተማ የተፈጸመውን የመስጂድ ቃጠሎ አውግዘው ህዝብ ሙስሊሙ ግን ምላሹ የክርስቲያኖችን ደህንነት መጠበቅ መሆን አለበት ብለዋል።
ይህ አጸያፊ ድርጊት ያረጉት ሰዎች የአማራ ህዝብም የክርስትናን ሃይማኖትም አይወክሉ። ስለዚህ እነዚህ ወንጀለኞች ለህግ መቅረብ አለባቸው። የእስልምና ሃይማኖት ሰላምን ነው የሚያስተምረው፣ ትዕግስትን ነው የሚያስተምረው እና ይሄ አገራችን ላይ የተከሰተ ያለው ችግሮች በጥቂት ሰዎች አንዳንድ ጊዜ ብሔር በማጋጨት አልሳካ ሲላቸው ደግሞ ሃይማኖት ለሃይማኖት ማጋጨት፣ ከእንደዚህ አይነት ሰዎች ጥንቃቄ ማድረግ ያስፈልጋል። ወንጀለኞች ደግሞ ለህግ መቅረብ አለባቸው። የህግ የበላይነት መከበር አለበት። በሰላም እንደመጣ ነው በሰላም ወደ ቤታችን መግባት አለብን። አንድ ሙስሊም እስከ 40 ቤቶች ጎረቤቶቹን መጠበቅ አለበት። 40 ቤት ኃላፊነት አለበት። ስለዚህ እነዛው ነው ሙስሊም ማድረግ ያለበት ማለት ነው።
ታዋቂው ሃይማኖት አባት ሼክ አሚን ኢብሮ በበኩላቸው የአማራ ክልል መንግስት የሞጣ ሙስሊሞችን እንዲክስና ደህንነታቸውንም እንዲጠብቅ ጠይቀው የተለያዩ መልኮች አላቸው ግጭቶች የፖለቲካ ኪሳራ የደረሰባቸው ኃይሎች እያስነሱ ነው ሲሉ ወቅሰዋል።
ኡመተል እስላም የሮን አመኸይሰ ጅሩ ኡመኒ የሮተከ ሲያሰን ኢሳኒ።
አሁን ያለንበት ጊዜ የፖለቲካ ክስረት የደረሰባቸው አካላት አንድ ጊዜ በብሔር ሽፋን ህዝቡን እያጣሉ፣ በሌላ ጊዜ ደግሞ በሌሎች ሰበቦች ዜጎችን እርስ በርስ እንዲጋጩ ያደረጉት ጥረት አልተሳካም። አሁን ደግሞ ስስ የሆነውን የእምነት ጉዳይ በመምዘዝ ያነገቡትን የእሳት ኳስ ወደኛ ወርውረውታል። እባካችሁ ይህችን የክፋት ኳስ ይዛችሁ አስቀሯት። ክፋትን ያነገቡ ሰዎች የፈጠሯት ናትና እስልምና የሰላም የፍቅርና የአንድነት ሃይማኖት መሆኑና ህዝበ ሙስሊሙም ሌሎችን አቅፎ የሚኖር ህዝብ መሆኑ ልብ ልባል ይገባል። ከሳምንት በፊት በመውጣ ከተማ ተፈጽሞ የነበረውን የመስጂድ ቃጠሎ በመቃወም ባለፈው አርብ በበርካታ ያገሩት ከተሞች የተቃውሞ ሰልፍ የተወጣ ሲሆን በዚህ ዕለት ሰልፍ ሊያካሄዱ የነበረው የድሬዳዋ ነዋሪዎች የቁልቢ ገብርኤል ዓመታዊ ንግስ ከተከበረ በኋላ የተቃውሞ ሰልፍ ለማካሄድ በመወሰናቸው ነበር ሰልፉ ትላንትና ሰኞ ሊካሄድ የቻለው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ተጠናቀዋል። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በአጭር ሞገድ በ19 በ25 እና በ31 ሜትር ባንድ በናይል ሳት እንዲሁም 94.3 አሃዱ ሬዲዮ ላይ የሚተላለፈውን የማክሰኞ ምሽት ፕሮግራም ነው። ዛሬ የአውሮፓውያን አዲስ ዓመት 2020 ዋዜማ ነው። ዓመቱን ለመቀበል እየተሰናዳችሁ ላላችሁ አድማጮቻችን በድጋሚ መልካም አዲስ ዓመት ሃፒ ኒው ኢየር እንላለን። ይችን ዜማ አድምጠን ወደ ቀጣዮቹ ዝግጅቶቻችን እንሻገራለን።
have a ball, and that ain't all gonna take the blues away. I'll be bringing in a brand new year, bringing in a brand new year. Gonna have a dance, take a chance of romance, while bringing in a brand new year. Gonna be a big parade. Got my resolution made. Listen, dear, won't you meet me while bringing in a brand new year? Gonna ride a bubble way up above the stars. And while I twirl a bubble world, gonna take a trip to Mars. I'll be bringing in a brand new year, bringing in a brand new year. Listen, dear, won't you meet me here while bringing in a brand new year. Sailing down a rainbow, I'll play with Lady Boom. She raises the sky, I wink her eye, I won't be back till June. I'll be bringing in a brand new year.
ቻርሊ ብራውን ነው ብሪንግ ኢን ዘ ብራውን ኤ ብራንድ ኒው ኢየር ያለ ያዘመልን። የተከበራችሁ አድማጮች ዝግጅታችን ይቀጥላል። ለሁለተኛው አጋማሽ ወደ አሰናዳ ነው የመጀመሪያው ዝግጅት ስናልፍ ኢትዮጵያውያን ሴቶች ለፖለቲካ አመራርም ሆነ ስለፖለቲካ ያላቸው አመለካከት አሉታዊ ነው ሲል አንድ ጥናት ጠቆመ። የሴቶችን ፖለቲካዊ ተሳትፎና በሚቀጥለው ሀገር አቀፍ ምርጫ የሚያሳድሩትን ተጽዕኖ ከፍ ለማድረግ እንደሚሰሩም አንድ የሴቶች ማህበራት ቅንጅት መሪ ተናግረዋል። መለስካቸው አማሃ ዝርዝሩን ይዟል።
ዛሬ ግማሽ ቀን በወሰዱትን ፖለቲካዊ ተሳትፎ ተመለከተ አውደ ጥናት ላይ የውይይት መነሻ ሐሳብ ያቀረቡት ወይዘሮት ኤደን ሳሌ ባለፈው አመት ለንደን ከተማ በሚገኝ ቻተም ሃውስ በተሰኘ የምርምር ተቋም አማካይነት የተደረገ ጥናት እንዳመለከተው ከሆነ ኢትዮጵያውያን ሴቶች ስለፖለቲካም ሆነ ፖለቲካዊ አመራር ስፍራ ይዞ መሪ ስለመሆን ያላቸው አመለካከት አሉታዊ እንደሆነ ማመላከቱን ገልጸዋል። ኤደን ሳሌ እንዳብራሩት ጥናቱ 1000 በሚሆኑ ሴቶች ላይ ተሰራ ነው። በቀረበላቸው መጠየቅ ውስጥ ስለፖለቲካ ተሳትፎ፣ የጾታ እኩልነትና የስነ ጾታ ጉዳዮች፣ የአርሎና የመሳሰሉ ጥያቄዎች እንደተነሱም አስተውለዋል። ሴቶችን ፖለቲካ ላይ የማናያቸው ምክንያት ምንድነው ለሚሉና ለተመሳሳይ ጥያቄዎች አብዛኞቹ የመለሱትንም ያስተውሳሉ።
አብዛኞቹ አልፈልግም ነው። ምክንያቱም ለምንድን ነው የማይፈልጉበት ምክንያት የወንዶች ስራ ነው ወይ ደግሞ እሱ ላይ መሳተፍ አልፈልግም። ይሄ ፖለቲካ የሚለው አስተሳሰብ በራሱ እኛ ሀገር ከመጥፎ ነገር ጋር አሶሴት ተደርጓልና ከመሪነት ጋር ወይም ተጽዕኖ የሚመጣበት ቦታ ሳይሆን ሰዎች መጥፎ ነገርን ኢንተርቴን የሚያደርጉበት ቦታ እንደሆነ ነው በአብዛኞቹ ሴቶች ላይ ያለው አስተሳሰብና ስለዚህ ሴቶች ኢንጂነር መሆን ወይ ዶክተር መሆን ወይ ሎየር መሆንን አስፓየር ያደርጋሉ እንጂ ፖለቲካል ሜምበር ሆኜ ስልጣን ኖሮኝ ይሄን ፖሊሲ አስፈጽማለሁ ይሄንን አመጣለሁ ለሀገሬ ይሄ አረጋለሁ የሚለውን ነገር ብዙ አያስቡትም።
ያውደ ጥናቱ ዋና ግብ የሴቶችን ፖለቲካዊ ተሳትፎ ለማሳደግና በዚህ ረገድ ያለውን ዕውቀት ከፍ ለማድረግ እንደሆነም በመርሃ ግብሩ ላይ የተጠቀሰ ሲሆን ይህንን ለማሳካት የብዙሃን መገናኛ ተቋማት ትልቅ ሚና እንዳላቸው ተመልክቷል። በአውደ ጥናቱ ተሳታፊዎች በኩልም መገናኛ ብዙሃን እስከዛሬ ያደረጉት አስተዋጽኦ መልካም ቢሆንም ብዙ ስራ እንደሚቀርም ተገልጿል። ሴቶች ከጠቅላላ ሕዝቡ ከግማሽ በላይ መሆናቸውና በህብረተሰቡ ውስጥም ያላቸውን ቁልፍ ሚና ኃይላቸው በማድረግ በፓርቲዎች ላይ ተጽዕኖ እንዴት ማሳደር እንደሚችሉ የኢትዮጵያ ሴቶች ማህበራት ቅንጅት ዋና ዲሬክተር ወይዘሮ ሳባ ገብረመድህን አስረድተዋል።
እኛ እንደ ድርጅቶች ብቻ ሳይሆን ህብረተሰብ ማስገደድ አለበት፣ ሴቶች ማስገደድ አለባቸው። እነዚህ ብዙ ቁጥር ያላቸው ሴቶች አክቹዋሊ በባሉት ምርጫዎች እኮ ሴቶች በመራጭነት አይ ቲንክ እኩል የተሳተፉ ይመጡ ይመስለኛል። ከእኩልም በላይ ብዙዎቹ መራጮች ሴቶች ናቸው። ሲመርጡ ግን የታል ምን ያህል ሴቶችን አሳትፈሃል ብለው ጠይቀው አይደለም ለቀረፈላቸው ፓርቲ ነው ሲመርጡ የነበረው አክቹዋሊ ግለሰቦችን ሳይሆን ፓርቲዎችን ስለሆነ የምንመርጠው ስለዚህ አንደኛ በእኛ በኩል ያንን እንደ አድቮኬት ምናደርገው አሁን ሰፖርት ነው እናደርጋቸው ለፖለቲካ ፓርቲዎች መጨረሻ ላይ ግን ዲማንድ ነው እናደርገው አሁን እገዛ ግዜ ነው ምክንያቱም በኋላ ላይ ጃጅ ከመናረግ አሁን ብናገዛቸውና አብረናቸው ብንሰራ ዋናው ነገርኛ ውጤት ስለሆነ ምንፈልኩ ሴቶች እንዲያሳትፉ ነው እንጂ በኋላ ላይ አላሳተፍክም ብለ ራስራሳቸው ለመቀጥቀጥ አይደለም ስለዚህ ያሁኑ ሮላችን ሞር ሰፖርቲቭ ሮል ነው
ይህ የመጀመሪያ እርምጃ ነው ያሉት እርምጃው ወዴት ሊሄድ እንደሚችልም ወይዘሮ ሳባ ያስረዳሉ
በኋላ ላይ ግን ይሁሉ ግፊት አርገን ይሁሉ ጠይቀን ማስተፍ ከሆነ ግን እኛም ዲማንድ ወደ ማድረግ ነው የምንሄደው ወይም ደግሞ አገንስቴ እናስገድዳለን ምክንያቱም የውዴታ ግዴታ ማለት ይሄንን ባታደርጉ ቦታ አታገኙም ወደ ማለት መሄድ አለብን ያለ ማድረግ ግን ሞቢላይዝ ማድረግ አለብን ህብረተሰቡ የጥቂት ማህበራት ጥያቄ ሳይሆን ሆነ ያለበት የህብረተሰቡ ፕሬሸር ነው ሆነ ያለበት ፕሬሸር መምጣት ያለበት ከድርጅቶች ብቻ ሳይሆን ከህብረተሰቡ ከሴቶቹ ከመራጩ መሆን አለበት ብለን ስለምናስብ በሚዲያም በኩል በራሳችንም በኩል ማህበራታችን አሁን አባላቶች አሏቸው በአባላቶቻቸው በኩል ይሄንን በጣም የምናስተምረው ነገር ሴቶች ይሄንን ዲማንድ ማድረግ አለባቸው ሴቶች መግባታቸውን ማየት አለባቸው ይላልን እናስተምራለን ግን ከዚህ በላይ ስራ ይጠይቃል ጊዜው በጣም አጭር ነው ስቴፕ ባይ ስቴፕ እንድንሄድበት ነው የፈለግነው
በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን አማካሪ ወይዘሮ ሶሪያና ሸመልስ ሴቶች በሚከተለው አገር አቀፍ ምርጫ እንደተ ወዳዳሪ ወይንም በእጩነት በብዙ ቁጥር ለመቅረብ ጠንክሮ መስራቱ በጣም መልካም መሆኑን አስታውሰው በምርጫ አስፈጻሚነትም ለመሳተፍ ሴቶች ትኩረት ሰጥተው ሊሰሩ እንደሚገባ አሳስበዋል። መለስካቸው አማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸው አማሃንና እንግዶቹን እናመሰግናለን። አሁን ደግሞ ንግድና ህብረተሰብ ከ28 ዓመታት በፊት የተቋቋመው የአማራ ልማት ማህበር በክልሉ ውስጥ የሚከናወኑ በተለይም ምጣኔ ሀብታዊና ማህበራዊ እንቅስቃሴዎችን ደጋፊ በሆኑ መርሃ ግብሮቹ ይታወቃል። ከለጋሾችና በጎ ፈቃደኞች በሚሰበሰብ ገንዘብ ስራዎቹን የሚያከናውነው ማህበሩ በቅርቡ አዲስ ዋና ስራ አስፈጻሚ መርጧል። ወደ ህዝብ ድርጅትነት እንዲቀየርም ተወስኗል። ማህበሩ ከሰሞኑ በዚህ በዋሽንግተን ዲሲ ባዘጋጀው የመተዋወቂያና የገቢ ማሰባሰቢያ ዝግጅት ላይ በውጪ የሚኖሩ የክልሉ ተወላጆችና ወዳጆች የመጪ ዘመን ተግባራቱን እንደያቅማቸው እንዲደግፉ ጥሪ አቅርቧል። ሀብታሙ ስዩም ዝርዝሩን ይዟል።
ግንቦት 1984 የተቋቋመው የአማራ ልማት ማህበር በክልሉ ውስጥ በሚጠቀሱ የልማት እንቅስቃሴዎች ውስጥ ስሙ ተደጋግሞ ይወሳል። በተለይ ደግሞ ትምህርት ቤቶችና የጤና ኬላዎችን በመሰሉ ግንባታዎች ረገድ ያም ቢሆንም ቅሉ ክልሉ አሁንም ሩቅ መንገድ ይቀርዋል።
በክልሉ ከ85% በላይ ትምህርት ቤቶች ከስታንዳርድ በታች ናቸው። እነዚህ ትምህርት ቤቶች እየፈራረሱ ናቸው ወይም ደግሞ ዳሴን የሚማሩበት ትምህርት ቤት አለ ወይም መንበር የላቸውም።
ብርጋዴር ጄኔራል መላኩ ሸፈራው ናቸው። እስከ ባለፈው እሁድ ድረስ በዋሽንግተንና አካባቢዋ የአልማስ ተባባሪ ሆነው ሲሰሩ ሰንብተዋል።
ህብረተሰቡ በአገር ውስጥ የሚያደርገውን ድጋፍ ከአልማ ጋር በመተባበር በመንግስት አቅም ብቻ የማይሸፈን ስለሆነ ዲያስፖራውም የራሱን አስተዋጽኦ እንዲያደርግ ለማድረግ ነው።
ባሳለፍነው እሁድ ታህሳስ 19 2012 ዓ.ም በዋሽንግተን ዲሲ የተካሄደው የመተዋወቂያ የአንድነት መፍጠሪያና የሀብት መሰብሰቢያ መድረክ ጄኔራሉ ያነሷቸው ሐሳቦች በተለያዩ ቅርጽና ቀለሞች የተደጋገሙበት ነበር ማለት ይቻላል። ያልማዋና ስራ አስፈጻሚ መላኩ ፋንታ ከሰሞኑ ወደ አሜሪካ ምድር ምን ነገር እንደጣላቸው ከመወሱበት እንጀምር።
የመጣንበት ዓላማ አንደኛ አጠቃላይ በክልሉ ማህበራዊ ኢኮኖሚያዊና ፖለቲካዊ ሁኔታ ላይ መረጃዎችን ከሰጠን ተዋይተን የመፍትሄ ሐሳቦችን ለማቅረብ ነው። ሁለተኛ በኢንቨስትመንት ዙሪያ ያሉትን ፖቴንሻሎች ለማሳየትና የምትሳተፉበትን መንገድ ለማሳየት ነው። ሶስተኛ በአማራ አቀፍ ልማት ማህበር በመሰባሰብ የሞራል ግዴታችሁን በተለይ ደግሞ በትምህርት ሴክተሩ ያለውን ችግር ለመቅረፍ የበኩላችሁን አስተዋጽኦ እንድታደርጉና በመጨረሻ በአማራ ባንክ ምስረታ ላይ አንዳንድ ሐሳቦች አንስተን በዚህ ላይ ተሳትፎ እንድታደርጉ በተለያዩ ስቴቶች ስንወያይ ቆይተናል።
በእለቱ በክብር እንግድነት የተገኙ የተናገሩት። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ አልማኒ መስተሉ ተቆማትን በተቻለ መጠን መደገፍ ያለውን እርባና ባወሱበት ንግግራቸው የለጋሾችና በጎ አድራጊዎችን ኃይል ለማሳየት የአሜሪካውያኑን ልምድ አካፍለዋል።
አሜሪካ ሀገር ስላለው የዘጎች በጎ አድራጎት ተሳትፎ በ2018 ያለውን ለማየት ሞክሬ ነበርና 427.7 ቢሊዮን ዶላር በበጎ አድራጎት ድጋፍ በአንድ አመት በአሜሪካ ውስጥ ተለግሷል። የኢትዮጵያ የአራት ዓመት አጠቃላይ ገቢ ጂዲፒ በላይ ማለት ነው። ስለዚህ እንደ አሜሪካ ባሉ የበለጸጉ ሀገራት እንኳን የማህበራዊ ልማት ስራዎችን የሚያካሄድ ተቋማት በማህበረሰቡ ውስጥ ያላቸውን ጠቀሜታ ስናይ፣ ለኢትዮጵያ ባሉ ታዳጊ ሀገራት ደግሞ እነዚህ የማህበራዊ ልማት ተቋማት የሚኖራቸው ከፍተኛ ሚና ለመረዳት አያዳግትም።
የአማራ ልማት ማህበር በተለያዩ የአሜሪካ ግዛቶች ቅርንጫፎችን ለማደራጀት በሚያደርገው ጥረት የኢትዮጵያ ኤምባሲ ድጋፍ እንዳልተለየው ያነሱልን የኤምባሲው የዲያስፖራ ዘርፍ አስተባባሪ አቶ ደመቀ ዘመነ ኢትዮጵያውያንን ለመርዳት ታስበው ለሚቋቋሙ ተቋማት ሁሉ መሰል ድጋፎች እንደሚደረጉ አውስተዋል።
ተለይ ከዚህ በፊት የኦሮሞ ልማት ማህበር የልማት ማህበሩ ዋና ስራ አስፈጻሚ መጥተው በርካታ ቻፕተሮችን አደራጅተው ተመልሰዋል። የኛም አሁን ወደ 7 ቻፕተር ነው የተቋቋሙት የተመሰረቱትና ለስራችን እጅግ በጣም አጋዥ ነው የሚሆነው። ከዚህ በተጨማሪ በተለይ ከለውጥ ወዲህ በርካታ የሙያ ማህበራት እንደ ኢትዮ አሜሪካን ፋርማሲውቲካል አሶሲኤሽን፣ ኢትዮ አሜሪካን ዶክተርስ ግሩፕ የመሳሰሉ፣ ያንግ ኢትዮጵያን ፕሮፌሽናልስ፣ ታስፋ ቲቼንጅ ሰርፎር አፍሪካ የመሳሰሉ፣ ቪዥን ኢትዮጵያ በጣም ኢኒሼቲቭዎች እየመጡ ናቸው ያሉ ተነሳሽነቶችና ይሄን ለኤምባሲው ለስራችን እጅግ በጣም የሚያግዝ በእውቀታቸው በክህሎታቸው ምን እንስራ ምን እናግዝ በሚል ሐሳብ እያመነጩ ጭምር ኢትዮጵያ የሚበጃት ይሄን ነው። ስለዚህ የኛ መንገድ በዚህ መንገድ መሆን ይችላልበት።
ከእድገትና ሰላም ይልቅ አንደኛው ህዝብ በአንደኛው ላይ እንዲነሳ ኢትዮጵያም እንድትተረማመስ ደንቀራ ናቸው ያሏቸውን በስም ያልጠቀሰዋቸውን አካላት ይወቀሱት የክልሉ ምክትል ርዕሰ መስተዳድር አቶ ዮሐንስ ቦያለው በበኩላቸው
በአገራችን ልማት ላይ ትልቅ ተሳትፎ ልታበረክቱ የሚችሉ በርካታ ወገኖቻችን እዚህ እንዳላችሁ የባከነ ኃይል እንዳለ አይተን፣ ይሄ የባከነ ኃይል እርስ በርሱ ተከፋፍሎ ከሚሻፈው በአንድ ላይ ተሰባስቦ አገሩ እንዲያለማ ወገኑን እንዲጠቅም ለእኛም ኃይል እንዲሆን እንጠይቃቸዋል። ይሄን ለማድረግ ደግሞ አቅም ችሎታው ማለት መናበብ የተሳነን ይመስላል። መናበብ ሲሳነን አገራችን ማገዝ ብቻ ሳይሆን ራሳችንን መለወጥ ከባድ ነው። ስለዚህ እንናበብ። በሂደታችን ያየነው ነገር ቢኖር የመናበብ አንድ የመሆን በአንድ ዓላማ የመሰለ ፍላጎቱ ከፍተኛ ሆኖ ነው ያለው። ይሄን ነገር ማጠናከርና ወደ ትክክለኛው ቀልባችን መመለስ እጅግ ያስፈልጋል የሚል ሀሳብ እና አስተያየት ነው ያለው።
በዚህ ዝግጅት ላይ በዋሽንግተን ዲሲ እና አካባቢዋ የአልማ ቅርንጫፍን ለሁለት ዓመታት የሚያገለግሉ አመራሮች ተመርጠዋል። የገቢ ማሰባሰቢያ ዝግጅቶችም ተከናውነዋል። የአማራ ልማት ማህበር ከጥቅምት 1 2012 ዓ.ም ጀምሮ የህዝብ ተቋም እንዲሆን መወሰኑ ይታወሳል።
ሀብታሙ ስዩምን ለዝግጅቱ እናመሰግናለን። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ ወደ ቀጣዩ ቅንብር ስናልፍ የኢትዮጵያን የብሔራዊ ደህንነት ስትራቴጂ ለመቅረጽ የሚያስችሉ ስራዎች እየተከናወኑ መሆናቸው ተገልጿል። የብሔራዊ ደህንነት ፖሊሲ ቀረጻ ሂደት አሳታፊ እንዲሆንም ተጠይቋል። ህዝብ የተስማማበትና የሀገርን ጥቅሞች በመገንዘብ ላይ የተመሰረተ የደህንነት ፖሊሲ ለሰላምና መረጋጋት የተመቻቸ ሁኔታ ይፈጥራል ተብሏል። ባለፈው ሳምንት ውስጥ ተካሂዶ በነበረ ጉባኤ ላይ የተገኘው መለስካቸው አምሃ ዝርዝሩን ይዟል።
የስትራቴጂያዊ ጥናት ተቋም በተሰኘ የመንግስት አካል አዘጋጅነት በተካሄደ ግማሽ ቀን ጉባኤ በኢትዮጵያ ላለፉት 2 ዓመታት ያህል እየተካሄደ ከሚገኘው ፖለቲካዊ ለውጥ አኳያ በደህንነት ተቋማት ውስጥም እየተከናወኑ ናቸው የተባሉ ተግባራት ተገልጸዋል። በተለይም በሚኒስትር ዴኤታ ማዕረግ የጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ አቶ ተስፋሁን ጎበዛይ ቀደም ሲል በደህንነት ዘርፉ የነበሩ ችግሮችን አስታውሰው አሁን እየተከናወኑ ናቸው ያሏቸውን ባጭሩ አመልክተዋል።
የብሔራዊ ደህንነት ምክር ቤት የሚባል አለ። ምክር ቤቱ የተለያዩ አባላት፣ አንዳንዶቹ ቋሚ አባላት አሉት። 6-7 የሚሆኑ ሲኒየር የመንግስት ኃላፊዎች ቋሚ አባላት ናቸው። የተወሰኑት ደግሞ እንደየጉዳዩ ቅርበት እየቀረቡ ውይይት ይደረጋል ማለት ነው። ስለዚህ አጠቃላይ ስትራቴጂዎች ለመቅረጽ እና የመሳሰሉ ስራዎችን ለመስራት በዚህ ደረጃ የተሰራ ነው። በአጠቃላይ ደግሞ የብሔራዊ ደህንነት አደጋ ወይም አለመረጋጋት ጊዜ እንዴት ነው መመራት ያለበት? ምንድን ነው መደረግ ያለበት? ማን ምን ማለት አለበት? ማን ምን አይነት ኃላፊነት መውሰድ አለበት? የሆነ ችግር ሲከሰት ምንድን ነው መደረግ ያለበት የሚለው ከትንሽ ችግሮች ጀምሮ እስከ ከፍተኛ የቢዝነስ ስጋት ችግሮች ድረስ ሲከሰቱ ምን አይነት መፍትሄ መሰጠት አለበት፣ ምን አይነት አሰራር መከተል አለብን የሚለው የሚቀርጽ ማዕቀፍ እየተዘጋጀ ነው።
በተለይም በመከላከያ ሰራዊት በኩል ባያሌ ዘርፎች እየተሰሩ መሆናቸውን የገለጹት ሚኒስትር ዴታው የሲቪል ቁጥጥሩን ከፍ ለማድረግ እየተከናወነ ነው ያሉትን እንደማሳያ አንስተዋል።
በመከላከያ ሰራዊት በብዙ ጉዳዮች ላይ እየተሰሩ ያሉ ስራዎች አሉ። በተለይ የሲቪል ቁጥጥሩን ከፍ ለማድረግ የፋይናንስ ግልጽነት ለማምጣት በውስጥ የሚገኝ ከፍተኛ የሆነ ብር አለ። እሱን ገንዘብ ምን ላይ እንደሚውል ራሱ ቼክ አይደረግም ነበር ከዚህ በፊት በነበረው አሰራር። አንድ ሰው ሚስጥር ነው ብሎ ከወሰነ ሚስጥር ይሆንና በምን ደረጃ በምን ቦታ ምን ላይ ይውላል የሚለው ሳይታይ ነበር የሚቀረው። አሁን ግን እሱን ለመፍታት ብዙ ስራዎች እየተሰሩ ነው። ስለዚህ አሁን ባለው ሁኔታ ለምሳሌ አንድ ጉዳይ ሚስጥር ነው እንዲባል 3-4 ሰዎች፣ ስለዚህ እንዲህ አይነት ነገሮች የተሻለ የፋይናንስ ግልጽነት ለማምጣት የሚያግዙ ናቸው።
በደህንነት ተቋማት ለውጥ አካሄድ ላይ በዚህ ጉባኤ ሐሳባቸውን በጥናት መልክ ካቀረቡት ሰዎች መካከል ቀድሞ የመከላከያ ሰራዊት ኤታ ማጆር ሹም የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤ ነበሩ። በጀነራሉ አገላለጽ የደህንነት ጉዳይ የማይነካው ማህበራዊ ህይወት የለም፣ ስለሆነም የአንድ ሉዓላዊ ሀገር ማህበረሰብ አባላትን የጋራ ጥቅምና ፍላጎት የሚያስተሳስር ከህገ መንግስት ቀጥሎ የአገርነት ፖሊሲ እንደሆነ አስረድተዋል። ስለሆነም የብሔራዊ ደህንነት ፖሊሲ ሲቀረጽ አሳታፊ ሂደት እንዲኖረው ማድረግ ዋነኛ ነገር መሆኑን አስምረውበታል።
አሳታፊ ሲባል ለስም የሚደረግ ነገር ሳይሆን ዳይቨርጀንት አመለካከት ያላቸውን ሰዎች በአገር ጥቅም፣ በአገር የፖለቲካ ውድገት፣ በአገር የወደፊት አቅጣጫ የተለያየ አመለካከት ያላቸውን ሰዎች የሚያሳትፍ በስፋት ማልታይ ዲስፕሊነሪ የሆኑ ሚስትስ የኢንቴሊጀንስ ሰዎች፣ የወታደር አዋቂዎች በዚህ አይነት መንገድ በጣም አሳታፊ በሆነ መንገድ ኢቮልቭ ማድረግ አለበት። ያ ኢቮልቭ አድርጎ ስምምነት ላይ ከተደረሰ በኋላ ደግሞ የፓርላማ ውሳኔ ሆኖ መጽደቅ አለበት። የሚደበቅ ነገር አይደለም። ከዚህ ቀደም የተወሰኑ የሴኩሪቲ የኢንቴሊጀንስ የአርሚ ሰዎች የሚያደርጉት አይነት ነገር አይደለም መሆን ያለበት።
የቀድሞ ኤታ ማጆር ሹም አክለውም የፖሊሲው ይዘት ምን መሆን እንዳለበትና ለምንስ እንደሚጠቅም አመልክተዋል።
አንደኛው ህዝብ የሚስማማበት ኮንስቲቱሽን መኖር ነው። ሁለተኛው ዲስከስ የተደረገ ህዝብ የሚስማማበት ናሽናል ኢንተረስት ተነጥሮ መውጣቱ ነው። ሶስተኛው አሁንም ዲስከስ የተደረገበት ተነጥሮ የወጣ ለኢንተረስታችን ተጻውኦ የሚፈጥሩ የስጋት ኃይሎችን ክሊርሊ ማውጣት ነው። ይህንን በማድረግና ቅድም ባልኩት ፕሮሰስ ኢቮልቭ የማያደርግ የናሽናል ሴኩሪቲ ፖሊሲ አንድ መንግስት ሌላ መንግስት በመጣ ቁጥር እየተጠራረገ የሚወድቅ ቀጣይነት የሌለው አይሆንም። የሀገርን ጥቅም የሚያስጠብቅ ረጅም ጊዜ የሚሄድ ነው የሚሆነው። አንዴ በዚህ መንገድ ከወጣ በኋላ ደግሞ ማነጅ ያደራረጉ ከፍተኛ ጥንቃቄ የሚጠይቅ ነው።
ይህን ግማሽ ቀን የወሰደ በደህንነት ዘርፉ መደረግ በሚገባው ለውጥ የተወያየውን ህዝባዊ መድረክ ያዘጋጀው የስትራቴጂያዊ ጥናት ተቋም መሪ አቶ ሀሊሉያ ሉሌም የመድረኩን ዓላማ ለቪኦኤ ዘርዘር አድርገው አብራርተዋል።
እንግዲህ ኢትዮጵያ ውስጥ አሁን ካለው የፖለቲካ ሽግግር ጋር ተያይዞ ከፍተኛ የሆነ የጸጥታ ችግር ተከስቷል። ሽግግሩ እንዲመጣ ካረጋቸው ነገሮች መካከል አንደኛው የጸጥታ ተቋማት ያላቸው ህዝባዊ ተቀባይነት፣ ለሲቪል መንግስት ያላቸው ተጠያቂነት፣ ሰብአዊ መብት አጠባበቅ፣ የሀብት አያያዝ ላይ የነበረው ቅሬታ ነው አንደኛው ችግሩን ያመጣው መጀመሪያ። ከዛ አኳያ ምን ያህል መንገድ ይዘናል? ሁለተኛ ደግሞ አሁን የተያዩ ያሉ የጸጥታ ችግሮችን ከመመለስ አኳያ እነዚህ ተቋማት ምን ያህል ለውጥና ሪፎርም እያካሄዱ ነው ያሉት የሚለውን ነገር ለመመርመር እና አቅጣጫዎችን ለማስቀመጥ ነው። እንግዲህ
አቶ ሀሌሉ ያክለውም የደህንነት ተቋማት ወይም በተለምዶ አጠራራቸው የጸጥታ ተቋማትን በተመለከተ ህዝቡ ከዚህ ቀደም ከነበረው አጠቃላይ ተመክሮ በፍርሃት እንደሚመለከታቸው አስታውሰው እንዲህ ያሉ መድረኮች በህዝብና በመንግስት አካላት መካከል የነበረውን ግንኙነት ከሚለወጡባቸው መንገዶች አንዱ መሆኑን አስረድተዋል።
ረጅም ሂደት ነው፣ ግን ቀድሞ በጣም ይፈራ ነበር ተቋም ነው። የደህንነት ተቋማት በጣም ሰብአዊ መብትን በመጣስ ህገ መንግስታዊ መብቶችን በመጣስ የዜጎችን የመናገር የፖለቲካ መብት ሲጥሱ የነበሩ ተቋማት ናቸው። በአሁን ሰዓት ግን በተቃራኒው አንዳንድ ነገሮች አሉ። ደግሞ በተቃራኒው የመንግስት ተቋማትን እንቅስቃሴ እክል የሚፈጥር መልኩ የመንግስትን ኃይልን በብቸኝነት የመያዝና የመጠቀም መብትን በሚሸረሽር መልኩ እንቅስቃሴዎች ታዩ ነው የነበሩት። ስለዚህ ያንን ድጋሚ እንዴት ጨቋኝ ሳይሆን የግድ ጨቋኝ ሳይሆን ግን የህገ በላይነትን እና ሎው ኢን ኦርደር እንዴት ነው ማስፈን የሚችለው የሚለው ነገር ላይ ነው ውይይት የሚካሄደው እና ይሄ የዚህ ሂደት ያንን ባላንስ የማግኘት ሳይጨቁንም ሰላም ሲደፈርስም ዝም ሳይል በሁለቱ መካከል ያለውን ሚዛን እንዴት ነው የሚያገኘው የሚለው ላይ ባለው ውይይት እና ባለው ሂደት ይሄ እንደ አንድ ግብዓት መሆን የሚችል ውይይት ነው ብዬ አስባለሁ።
አቶ ሀሌሉያ እንዲህ ያሉ ህዝባዊ መድረኮች አሁን የሚመሩት ተቋም ወደፊት በተከታታይ እንደሚያዘጋጅም ተናግረዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸው አመሃን እናመሰግናለን። ለምሽቱ ወዲያዝነው የመጨረሻው ቅንብር ይሆናል የምናልፈው። የፖለቲካ ጉዳዮች አክቲቪስቱ ጃዋር መሐመድ የኦሮሞ ፌዴራሊስት ኮንግረስ ኦፌኮን ተቀላቅሏል። አቶ ጃዋር የሚዲያ መሪ መሆኑንና የኢትዮጵያ ዜግነት እንደሌለው ለአንድ የፓርቲው መሪና ለአቶ ጀዋር ያነሳው ሪፖርተራችን ሙክታር ጀማል ተከታዩን ዘገባ ይዟል።
የኦሮሚያ ሚዲያ ኔትወርክ ዳይሬክተርና የፖለቲካ ተንታኙ አቶ ጀዋር መሐመድ በተናጠል ከዚህ ቀደም እንደ መብት ተሟጋች ሲንቀሳቀስበት ከነበረው የፖለቲካ ሂደት ወደ ድርጅታዊ መዋቅር በኦሮሞ ፌዴራላዊ ኮንግረስ አባልነት መመዝገቡን አስታውቋል። የአቶ ጀዋር መሐመድ የኦሮሞ ፌዴራላዊ ኮንግረስ አባልነት ተከክል መሆኑን ያረጋገጡት የድርጅቱ ሊቀመንበር ፕሮፌሰር መረራ ጉዲና የአቶ ጀዋር ወደ ድርጅታችን መምጣት ለድርጅቱም ለሀገርም ትልቅ ጥቅም ነው ብለዋል።
ጀዋር ውጪ ሆኖ ከሚንቀሳቀስ የፖለቲካ ድርጅት መስመር ውስጥ ገብቶ የፖለቲካ ድርጅት መስመርና ዲሲፕሊን ተቀብሎ አጠቃላይ ለኦሮሞም ለኢትዮጵያ ሕዝብ ትግልም ያቅምም ያክል አስተዋጽኦ ቢያደርግ ለሁሉም ይሻላል የሚል ግምት አለ። አጠቃላይ ኦሮሞ ሕዝብ ትግልም የኢትዮጵያ ሕዝብ ትግልም ውጭ ሆነው መናገር ሳይሆን ከውስጥ ገብቶ ፖለቲካ ድርጅት ደረጃ መስመሩንም ዲስፕሊንም ተቀብሎ መንቀሳቀሱ ለሁሉም ይጠቅማል የሚል ግምት አለ።
ለረጅም ጊዜ በተናጠል እንደ መብት ተሟጋጅ ሲንቀሳቀስ እንደነበረ የገለጸው አቶ ጀዋር መሐመድ ጊዜው ከተናጠል ይልቅ ወደ ድርጅታዊ እንቅስቃሴ መምጣት የሚያስፈልግበት መሆኑን ተናግሯል። በቀጣይ ምርጫ ለመሳተፍ ከሚያስፈልጉ መስፈርቶች ውስጥ የዜግነት ጉዳይን በተመለከተ ሂደቱን እያጠናቀቀ መሆኑንም ለአሜሪካ ድምጽ አብራርቷል።
አንጋፈኒ ኤሮጀኖ ያኔ ኩፈዴ ዳብየት ገሉ ለየትፊ ደሞ የሊያብ
ወያኔ ወድቆ ወደ ሀገር ስመለስ አገር ገብቼ ዜግነቴን ለመውሰድ ነው ወስኜ የመጣሁት። ድሮም ቢሆን የሰው ሀገር ፓስፖርትና ዜግነት ያዝነው ተገፍተንና ተገደን እንጂ የሰው ሀገር አምሮን አይደለም። ሀገርና አፈሬን ጠልቼም አይደለም። አሁንም ቢሆን የሀገሬን ዜግነት ወስጄ ህዝቤን ለማገልገል ዝግጅቴን አጠናቅቄያለሁ። ይህ ከፖለቲካ ተሳትፎዬ ጋር ምንም የሚጣረዝ ነገር አይኖረውም። አንድ ላይ የሚፈጸም ጉዳይ ነው ነው ያሉት አቶ ጀዋር። አቶ ጀዋር ለአሜሪካ ድምጽ እንደተናገሩት በቀጣዩ ድርጅታዊ ደንብና ህግ መሰረት የፖለቲካ ሂደቶችን እንደሚያከናውን ገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አጥቻውን ማጠቃለያ ዜና እናነባለን። የቀድሞው የኒሳን ሞተር ኩባንያ ኃላፊ ካርሎስ ጎሰን ከፍትህ አልባነትና ከፖለቲካው ከባ ለመሸሽ ባሉት ምክንያት ወደ ሊባኖስ መሄዳቸውን ገልጸዋል። ጃፓን ውስጥ ገንዘብ አግባብ በጎደለው መንገድ ተጠቅመዋል የሚል በርካታ ክስ ገጥሟቸዋል። አሁን ሊባኖስ ነው ያለሁት። ጃፓን ያለው ጥፋተኝነት ሳይረጋገጥ ወንጀለኛ የሚያደርግህ የፍርድ ስርዓት ታጋጭ አልሆንም ብለዋል። በሀገሪቱ ሰፊ የዘር አድሎ አለ። መሰረታዊ ሰብአዊ መብት አይከበርም። ይህም የጃፓን ህጋዊ ግዴታንና ዓለም አቀፍ ህግን ይጻረራል ሲሉም ካርሎስ ጎሰን ከሰዋል። ጎሰን ካለፈው ዓመት አንስቶ በተለያየ ጊዜ ታስረው እንደነበርና በዋስ እንደተለቀቁ ታውቋል። ከጃፓን እንዳይወጡ ታዘው ነበር። ዛሬ ሊባኖስ መግባታቸውን ሲናገሩም እንዴት ከጃፓን ሊወጡ እንደቻሉ አልገለጹም። ጎሰን የፈረንሳይ፣ የብራዚልና የሊባኖስ ዜግነት አላቸው። ጃፓን ያሉት ጠበቃቸው ዛሬ ለጋዜጠኞች በሰጡት መግለጫ ሁሉም ፓስፖርቶቻቸው በጠበቆቻቸው እጅ እንዳሉና የጎሰንን ከአገር መውጣት ሲሰሙ እንዳስገረማቸው ተናግረዋል። ጎሰን የቀረቡባቸውን ክሶች ሁሉ አስተባብለዋል። በዓለም ዙሪያ ያሉት ህዝቦች ነገ የሚገባውን 2020 ዓመተ ምህረትን ለመቀበል እየተዘጋጁ ነው። ኒውዚላንድ እና ሌሎች የፓሲፊክ ደሴቶች አዲሱን ዓመት በርችት ለመቀበል የመጀመሪያዎች ሆነዋል። ፌዴራል ጠቅላይ አቃቤ ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ ክስ የተመሰረተባቸውን የነ አሳለቃ መሳፍን ጥጋቡን የክስ መቃወሚያ ፍርድ ቤቱ በአብዛኛው ሳይቀበለው ቀረ። አንዱን የክስ መቃወሚያ ግን አቃቤ ህግ አሻሽሎ እንዲያቀርብ አዘዘ። ተከሳሾቹ ለፍርድ ቤት የተለያዩ አቤቱታዎችን አቀረቡ። ፍርድ ቤቱም ትዕዛዞችን ሰጥቶ ቀጠሮ ቆርጧል።
አዳራችን ይቅርታ
አዳነችና መሰግናለን። ለማጠቃለያ ዜናው ከአሜሪካ ድምጽ ራዲዮ ጣቢያ በየለቱ የሚተላለፈው የአማርኛ ፕሮግራም ዛሬ ማክሰኞ በዚህ ተጠናቀቀ። የምሽቱ ዋና አዘጋጅ ሰለሞን አባተ፣ በስቱዲዮ አቀናባሪያችን ብርሃን ኃይሉ፣ ለዜናው አዳነች ፍሳሐዬ ያስተናገድኳችሁ ቆንጂት ታዬ ነበርኩ። አብራችሁን ስላመሻችሁ እጅጉን አመሰግናለን። በዓሉ ለምታከብሩት ሁሉ 2020 ግሩም ዓመት እንዲሆንላችሁ እንመኛለን። ወደ ትግርኛ ቋንቋ ስርጭት በዚሁ እናልፋለን። ደህና ደሩ።